ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የኢህአዴግ መንግስት በአሁኑ ወቅት የዜጎችን ደህንነት መብትና ክብር ማስጠበቅ ያቃተው በመሆኑ በሌላ ብቃት ባለው ዲሞክራሲያዊ መንግስት ይስተካ ሲል መድረክ ጠየቀ።
የኢህአዴግ መንግስት በአሁኑ ጊዜ የዜጎችን ደህንነት መብትና ክብር አስከብሮ ማህበራዊና ኢኮኖሚያዊ ፍትህ አስፍኖ ኢትዮጵያን ለማስተዳደር ብቃት ስላጣ በሌላ ብቃት ባለው ዲሞክራሲያዊ መንግስት መተካት እንዳለበት መድረክ በጽኑ ያምናል።
የመድረክን መግለጫ በንባብ ያሰሙት የድርጅቱ ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ አቶ ሙላቱ ገመቹ ናቸው። ሙሉ ዘገባውን በምሽቱ አብይ ርዕስ እናቀርባለን።
የኢትዮጵያ ፓርላማ አባላት ጠቅላይ ሚኒስትሩ በሀገሪቱ ግጭቶች ዙሪያ ማብራሪያ ይስጡን ሲሉ ጥያቄ አቅርበዋል።
እኛ የወከልነው ህዝብ ደግሞ በተለያየ መንገድ ህይወታቸው እያለፈ ነው፣ ንብረታቸው እየወደመ ነው። ከግማሽ ሚሊየን በላይ ህብረተሰብ ተፈናቅሏል። ሴት ልጅ በዚህ ብርድ ውጪ እንግዲህ እየወለደች ነው ያለችው፣ የታመመው ውጪ ብርድ ውስጥ ነው ያለው እና ይህንን ጉዳይ ክቡር ጠቅላይ ሚኒስትሩ መጥቶ እንዲያስረዱ ነው እኛ ይህንን ሁሉ ጉዳይ ማለት ነው።
ወይዘሮ ነኢማ አህመድ የኦህዴድ የምዕራብ ሐረርጌ ተወካይ ናቸው። በዚህም ላይ ዘገባ አለን።
ጤና ይስጥልን፣ እንደምን አመሻችኋል ክቡራትና ክቡራን አድማጮቻችን። የዛሬ ሐሙስ ታህሳስ 12 ቀን 2010 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐዬ እንሆናለን። አብራችሁን ታመሹ ዘንድ በአክብሮት ግብዣችን ነው። አሁን በቅድሚያ የዕለቱ አበይት ዜናዎች ይነበባሉ። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዩናይትድ ስቴትስ ኢየሩሳሌም የእስራኤል መዲና ናት የሚል እውቅና መስጠቷን የሚቃወም ውሳኔ አጽድቋል። የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ዛሬ የሚሰጠው ድምፅ በመንግስታቱ ድርጅት እኛን በማያከብሩ ሀገሮች ላይ ዩናይትድ ስቴትስ የሚኖራትን አመለካከት ይወስናል ሲሉ አስጠንቅቀው ነበር። ዩናይትድ ስቴትስ መብቷን በመጠቀሟ በጠቅላላው ጉባኤ የምትጠቃበትን ይህችን ቀን ታስታውሳለች። ለተባበሩት መንግስታት ድርጅት ከዓለም የበዛውን መዋጮ ለማድረግ በምትጠየቅበት ጊዜ እናስታውሳለን። ብዙ ሀገሮች ሁሌም እንደሚያደርጉት ለጥቅማቸው ሲሉ የእኛን ተጽዕኖ ለማግኘት በሚጠይቁን ጊዜ ይህችን ቀን እናስታውሳለን ሲሉ አምባሳደር ኒኪ ሄሊ በጉባኤው ተናግረዋል። አምባሳደሯ ይህን ያሉት ውሳኔው ከመጽደቁ በፊት ነበር። ውሳኔው ያለፈው በ125 ድጋፍ፣ በ9 ተቃውሞና በ35 የድምፅ ተአቅቦ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ የውሸት ቤቶች ሲሉ የመንግስታቱን ድርጅት ዘልፈውት ነበር። እስራኤል ድምፁ ከመሰጠቱ አስቀድማ ሙሉ በሙሉ አትቀበለውም ብለው ነበር። ኢየሩሳሌም መዲናችን ነች፣ እዛው መገንባታችን ይቀጥላል። በዩናይትድ ስቴትስ የተመሩ የውጭ ኤምባሲዎችም ወደ ኢየሩሳሌም ይዛወራሉ ሲሉም አክለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የረጅም ጊዜ የአሜሪካ ፖሊሲን በመስበር ኢየሩሳሌም የእስራኤል መዲና ናት የሚል እውቅና በመስጠት ዩናይትድ ስቴትስ ኤምባሲዋን ወደ ኢየሩሳሌም የማዛወር ሂደት እንደሚጀምር ማስታወቃቸው ይታወሳል። ትራምፕ በብዙ ሚሊዮኖችና በቢሊዮን ዶላር የሚቆጠር ገንዘብ ከኛ እያገኙ በእኛ ላይ ድምፅ ይስጡ፣ እኛ እንደሆን ድምፅ የሚሰጡትን እየተከታተልን ነው። እሺ እኛን የሚቃወም ድምፅ ቢሰጡ ገንዘባችንን እናድናለን እንጂ ደንታ አይኖረንም ብለው ነበር።
ዩናይትድ ስቴትስ የቼቼን አምባገነን መሪን ባካተቱ 5 ሩሲያውያን ላይ የጣለችው አዲስ ማዕቀብ ሕገ ወጥና የወዳጅነትን መንፈስ ያጣ ነው ስትል ሩሲያ ዛሬ ተቃውሞ አሰምታለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ ተመሳሳይ እርምጃ መውሰዷ እንደማይቀር በመግለጽ አመልክተዋል። የቼችንያው መሪ ካዲሮቭ የመንግሥት ሙሰኝነትን ለማጋለጥ በመሞከሩ ሰዎች ላይ ከባድ ጭቆና ይፈጽማሉ በማለት የዩናይትድ ስቴትስ የገንዘብ ሚኒስቴር ትላንት ከሷል። በካዲሮቭ አስተዳደር ስር ሰዎች የገቡበት አይታወቅም፣ ካለ ፍርድም ይገደላሉ ይላል የገንዘብ ሚኒስቴሩ መግለጫ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ደግሞ ቼችኒያ ውስጥ ባሉት ጾታቸውን በቀየሩ ሰዎች ላይ ሰቆቃ በመፈጸም ተግባር ካዲሮቭ ጉልህ ሚና ተጫውተዋል ሲል ይከሳል። ዩናይትድ ስቴትስ በአምስቱ ሩሲያውያን ላይ የጣለችው ማዕቀብ በዩናይትድ ስቴትስ የገንዘብ ልውውጥ እንዳያደርጉም ያግዳል። ማንኛቸውም አሜሪካውያን ከነሱ ጋር የንግድ ሥራ እንዳያካሂዱም ይከለክላል።
አንድ ሌላ የሰሜን ኮሪያ ወታደርና ሁለት አሳስጋሪዎች ዛሬ ወደ ደቡብ ኮሪያ ከበለሉ። ዓለም አቀፍ ማህበረሰብ የሀገሪቱን አመራር ለመጉዳት የጣሏቸው ማዕቀቦች በሰፊው ህዝብ ላይ የኢኮኖሚ ችግር ማስከተላቸውን የሚያሳይ ምልክት ነው ይላል። የደቡብ ኮሪያ ወታደሮች የኮበለለውን ወታደር ይከታተሉ በነበሩት የሰሜን ኮሪያ ወታደሮች ላይ እስከ 20 የሚደርስ የማስጠንቀቂያ ቶክስ ከፍተዋል። ዮንሃፕ የተባለው የደቡብ ኮሪያ የዜና አገልግሎት በዘገበው መሰረት ወታደሩ ያመለጠው ሁለቱን ኮሪያዎች በሚለየው ከወታደራዊ እንቅስቃሴ ነጻ በሆነው ቀጠና በኩል ነው። በአካባቢው ግን ከባድ ወታደራዊ ክምችት አለ። ወታደሩ ዛሬ ማለዳ ድንበር ዘሎ ማምለጡን ያረጋገጡት የደቡብ ኮሪያ የጣምራ ኤታማዦር ሹሞች ቃል አቀባይ ሮን ጄ ቾን ባመለጠው ወታደር ላይ ቶክስ አልተከፈተም ብለዋል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። በስፓኝ ሰሜናዊ ግዛት ካታሎኒያ ዛሬ ክልላዊ ምክር ቤት በሚመርጡበት ወቅት የስፓኝና የካታሎኒያ ዕጣ ሊወሰን ይችላል ተብሏል። የስፓኝ መንግሥት በክልሉ ምርጫ እንዲደረግ የወሰነው ባለፈው ጥቅምት ወር በካታሎኒያ የተካሄደው ሕዝበ ውሳኔ ነጻነትን በመምረጡ ክልሉን ከተቆጣጠረ በኋላ ነው። ከዚያን ጊዜ አንስቶ አብዛኞቹ የካታሎኒያ መሪዎች ታስረዋል ወይም ተሰደዋል። በምርጫው ወቅት ብዙዎች በቪዲዮ ድምፅና ምስል ነው የምርጫ ዘመቻ ያካሄዱት። በማዕከላዊ ባርሴሎና ወረዳ ድምፅ ለመስጠት የወጣው ሕዝብ ብዛት እስከ እኩለ ቀን በነበረው ጊዜ ውስጥ ከሁለት ዓመታት በፊት በክልላዊ ምርጫዎች ከተሳተፉት መራጮች በእጥፍ የጨመረ እንደነበር ባለሥልጣኖች ለአሜሪካ ድምፅ ራዲዮ ተናግረዋል። ሕዝቡ በብዛት የወጣው አከራካሪ በሆነው የነጻነት ሕዝበ ውሳኔ ምክንያት ሳይሆን እንዳልቀረም ተገምቷል።
በመጨረሻም ከደማስቆ ከተማ ወጣ ብላ ከምትገኘው ከምስራቃዊቷ ጎታ ከተማ አስቸኳይ ሕክምና ለማግኘት ለሚወጡ ሕሙማን የሶሪያ መንግሥት ፈቃድ መከልከሉን አንድ የተባበሩት መንግሥታት ድርጅት ከፍተኛ ባለሥልጣን አስታወቁ። ከጀኔቫ ሊዛ ሽላይን የላከችውን ዘገባ አዲስ አበባ ያቀርበዋል።
የተባበሩት መንግሥታት ድርጅት ሕሙማኑ ሕክምና እንዲያገኙ በማሰብ ከደማስቆ ወደ ጎታ ለማመላለስ ለሶሪያ መንግሥት ካለፈው ግንቦት ወር ጀምሮ ተደጋጋሚ ጥያቄ አቅርቦ ነበር። መልስ ግን አላገኘም። በሶሪያ የድርጅቱ ልዑክ ልዩ አማካሪ ጃን ኤግላን እንደሚሉት ከሁለት ወራት አስቀድሞ 494 ሰዎች ለአስቸኳይ ሕክምና መውጣት ነበረባቸው።
That number is going down not because we're evacuating people but because they are dying.
ያ ቁጥር ግን ዛሬ ቀንሷል። እኛ ህዝቡን ለሕክምና ስላስወጣን አይደለም፣ በሞት እየተለዩ በመሆናቸው እንጂ።
በፕሬዝዳንት በሽር አልአሳድ ገዢ መደብ በተከበበችው ምስራቃዊቷ ጎታ ውስጥ ወደ 400 ሺህ ህዝብ መውጫ አጥቶ ይገኛል። የተባበሩት መንግስታት የረድኤት ሰራተኞች ለሲቪሉ ማህበረሰብ ምግብና አስቸኳይ የሕክምና መገልገያዎችን እንዳያቀርቡም ላለፉት 3 ወራት ታግደዋል። በዚህ የተነሳም ከተማዋ ውስጥ ያሉ 12 ከመቶ ህጻናት በከፋ የተመጣጠነ ምግብ እጥረት ይሰቃያሉ። ከነዚህ ውስጥ እድሜያቸው ከአምስት ዓመት በታች ሆኖ ደግሞ እድገታቸው ተገቷል። ዣን ኤግላንድ ለቪኦኤ ሲናገሩ ለሕክምና እንዲወጡ ጥያቄ ከቀረበበት ካለፈው ታህሳስ ወር ወዲህ የ16 ሰዎች ህይወት ማለፉን ገልጠዋል። ዛሬ ደግሞ ያ አሃዝ ከፍ ሊልም ይችላል ነው የሚሉት ባለስልጣኑ።
During this Christmas and holiday season there will be more deaths unless we get
ፈጥነን ታማሚዎቹን ካላወጣን በዚህ የገና በዓልና በአውደ ዓመቱ ብዙ ሰዎች ይሞታሉ የሚል ስጋት አለኝ። ቶሎ ሊወጡ ይገባል።
ምስራቃዊቷ ጎታ ከዋና ከተማው የ15 ኪሎ ሜትር ርቀት ነው ያላት። ለነዚህ ቁስለኞችና ጽኑ ታማሚዎች ዋና ከተማዋ ውስጥ በቂ የሕክምና መገልገያ እንዳለ ኤግላንድ አመልክተዋል።
አድማጮች፣ ለሰዓቱ ያለን ዜና በዚህ ይጠቃልላል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ
የኢሃዴግ መንግስት ባሁን ወቅት የዜጎችን ደህንነት መብትና ክብር ማስጠበቅ ያቃተው በመሆኑ በሌላ ብቃት ባለው ዲሞክራሲያዊ መንግስት ይተካ ሲል መድረክ ጠይቋል። ኢሃዴግ በበኩሉ የአገሪቱን ችግሮች ለመፍታት የሚያስችሉ ሁኔታዎችን ለመፍጠር የሚያዘጋጀው መንገድ መጀመሩን ገልጿል። መለስካቸው አምሃ ዝርዝራለሁ።
ዛሬ ከቀትር በኋላ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ በጽህፈት ቤቱ በሰጠው ጋዜጣዊ መግለጫ በስልጣን ላይ ያለው መንግስት የዜጎቹን ደህንነት ማስከበር ተስኖታል ይላል። የሀገሪቱ ደህንነትና አንድነትም አደጋ ላይ ወድቋል ሲልም በጽሑፍ ያሰራጨው መግለጫ ይናገራል። ይህ መግለጫ በሌላ ገጽ እንደሚለው ኢህአዴግ በየጊዜው በሚያወጣው መግለጫ በራሱ ካድሬዎችም ጭምር ለህዝብ በሚሰጠው መረጃዎች ህዝባችንን ለከፍተኛ ምሬት የዳረጉት ዘርፈ ብዙ ችግሮች በራሱ አመራር ድክመቶች የተነሳ የተፈጠሩ መሆናቸውን በየጊዜው እየገለጸ ቢሆንም ለረጅም ዓመታት ርምት ሲያደርግ አይታይም ብሏል። መግለጫው በተለይ ከቅርብ ዓመታት ወዲህ በሕዝብ ላይ ተፈጸሙ ያላቸውን በደሎችም ይዘረዝራል። መግለጫውን በንባብ ያሰሙት የመድረክ ምክትል ሊቀመንበርና የሕዝብ ግንኙነት ኃላፊ አቶ ሙላቱ ገመቹ ናቸው።
ሕገ መንግሥቱን የማክበር ግዴታ የፌዴራል መንግሥት ሆኖ ሳለ ይህንን ሕግ አክብሮ ለማስከበር ያቃተበትና ተግባራዊ ለማድረግ አለመቻሉ ለዜጎች ትልቅ ፈተና የሆነበትን ጊዜ ውስጥ እንገኛለን። በአሁኑ የዜጎች ደህንነትና ሰላም ጥያቄ ውስጥ የገባበት የመኖር ዋስትና ማስጠበቅ ያልተቻለበት፣ የሰብአዊ መብት የሚረገጥበት፣ የሕገ መንግሥቱ ድንጋጌዎች የማይከበሩበት፣ ሕዝቦች ከፍተኛ ስጋት ውስጥ የወደቁበት ወቅት ውስጥ እንገናኛለን።
ስለሆነም ይላል የመድረክ መግለጫ፣ ይህ መንግሥት መፍትሄ መስጠት አልሆነለትምና አማራጭ መፈለግ አለበት። አቶ ሙላቱ ገመቹ
ሕዝባችን አሁንም ቢሆን አብሮነቱን አጠናክሮ የጋራ በሆኑ ችግሮች ላይ ምንም አይነት ልዩነት ሳሳይ በብሔር ሳይከፋፈል አንድነቱን አጥብቆ በጋራ በመሆን ለግጭቶች ምክንያት ሊሆኑ የሚችሉ በገዢው ፓርቲ ካድሬዎችና ካቢኔ አባላት በሚቀርቡት ጉዳዮች ሳይታለል ጥንቃቄ በማድረግ ሁኔታዎችን በማጥናት ልዩነቶችን ሊያጎሉ በሚችሉ ነገሮች ሁሉ የበለጠ እንዲጠነቀቅ አበክረን እየጠየቅ የኢህአዴግ መንግስት በአሁኑ ጊዜ የዜጎችን ደህንነት መብትና ክብር አስከብሮ ማህበራዊና ኢኮኖሚያዊ ፍትህ አስፍኖ ኢትዮጵያን ለማስተዳደር ብቃት ስላጣ በሌላ ብቃት ባለው ዲሞክራሲያዊ መንግስት መተካት እንዳለበት መድረክ በጽኑ ያምናል።
ከኢህአዴግ ጽህፈት ቤት ትናንት የተሰጠው መግለጫ በበኩሉ ሀገሪቱ በአሁኑ ወቅት በእርግጥም ከፍተኛ ችግር ላይ መሆኗን የሚጠቁም ቢሆንም ለተከሰቱት ችግሮች መፍትሄ ለመስጠት ከፍተኛ ዝግጅት እያደረገ መሆኑን ነበር የግንባሩ የሥራ አስፈጻሚ ኮሚቴ መግለጫ ያበሰረው። እንደ መግለጫው ከሆነ ሥራ አስፈጻሚ ኮሚቴው ግምገማውን ለሀገሪቱ ሕዝቦች ጥያቄ በተሟላ መልኩ መመለስና ለፌዴራል ሥርዓቱ በአስተማማኝ ሁኔታ መጠበቅ የተመቻቹ ሁኔታዎችን በመፍጠር በድል ይጠናቀቃል ብሏል። በመድረክ ጋዜጣዊ መግለጫ የተሳተፉ የልዩ ልዩ መገናኛ ብዙሃን ጋዜጠኞች ጥያቄዎችን አቅርበው ነበረ። ይህ መንግሥት ሀገሪቱን ማስተዳደር ተስኖታልና መተካት አለበት ስትሉ እንዴት ባለ መንገድና ሁኔታ ነው ይህ መከናወን የሚችለው የሚል ጥያቄ ቀርቦ ነበረ። ለዚህ ምላሽ የሰጡት የመድረክ ምክትል ሊቀመንበርና የውጭ ግንኙነት ኃላፊው ፕሮፌሰር በየነ ጴጥሮስ ነበሩ።
አንደኛ በሕገ መንግሥቱ መሠረት ነጻ ፍትሐዊና ታማኒ ምርጫ ተካሂዶ መንግሥት ሊቋቋም ይገባል የሚል እንደምታ አለበት። ያ ወዴት ይወሰናል? የዛ አይነት ምርጫ ስርዓት የህዝቡን ይሁንታ የሚያገኝበት ስርዓት ለመፍጠር ከገዢው ኃይሎች ጋር ድርድር እንደሚያስፈልግ ደጋግመን የገለጽ ነው። ኢህአዴግ ገዢው ፓርቲ ይህንን የፖለቲካ ምህዳሩን የማደላደሉን ተግባር በእውነኛነት ተግባሬ ብሎ መቀበል ስላልፈለገ ወዲያና ወዲህ እያለ ነገሩን ይቅርታ ይደረግልኝና ሲያምታታ እናያለን። የማይሆን ድርድር ስንል እነሱ ውይይትና ምክክር ያሉ የሚቀልዱበት ሁኔታ። ስለዚህ አንዱ መንገድ እሱ ነው። ያን መንገድ እስካሁን ድረስ ዘግቶት ቆይቷል። ለወደፊቱም ለመፈተም ፈቃደኛ ያለመሆኑን ደግሞ ደጋግሞ ያሳየ ነው።
ሁለተኛውንም ማማራጭ ፕሮፌሰር በየነ አክለዋል።
ስለዚህ ያደጋውን የፈጠረው ኔታ ባለበት ጊዜ ያግሪቷ ጉዳይም ያገባቸው ወገኖች ያደንን ግምጨምሮ ከፍተኛ ውይይት ሊያርጉ ይገባል። ምን መፍቴ እንዴት አርገን ነው ከዚህ ብንወጣው? የምን ውይይቱስ ልንገባ ይገባል? እና ከዚያ ውይይት ውስጥ ለህዝቦቻችንና ለሀገራችን የሚሆነ መንግስት ሊወጣ ይችላል። ይሄ እንደማራጭ ተወስዶ ጥረት መደረግ ያለበት አቅጣጫ ነው። ሰፊ ህዝባዊ ውይይት ሊደረግ ይገባል። ሀገር ውስጥም ሀገር ውጭም ያሉት ግን ሰላማዊ ለውጥ በሀገራችን ውስጥ የሚፈልጉት ወገኖች ሁሉ ሊሳተፉበት የሚገባ ማለት ነው። ስለዚህ በዚህ ሂደት ውስጥ ይህን መንግስት የሚለውጥበትን ስርዓት እናቅድ የምንለው ጥሪያችን።
የኢትዮጵያ ፌዴራላዊ ዴሞክራሲያዊ መድረክ አባል ድርጅቶች የኦሮሞ ፌዴራሊስት ኮንግረስ፣ አረና ትግራይ ለሉዓላዊነትና ለዴሞክራሲ፣ የሲዳማ አርነት ንቅናቄ እና የኢትዮጵያ ሶሻሊስት ዴሞክራቲክ ፓርቲ እንደሆኑ ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አሁን ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። ኢትዮጵያ ውስጥ እየተከሰቱ ስላሉ ግጭቶች፣ ሞቶችና ንብረት መውደም ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ቀርበው ማብራሪያ ሊሰጡን ይገባል ሲሉ የሕዝብ ተወካዮች ምክር ቤት አባላት ጥያቄ ማቅረባቸውን ለአሜሪካ ድምፅ ተናገሩ። አቶ ኃይለ ማርያም ለጥያቄያቸው ቀርበው ምላሽ ካልሰጧቸው ስራቸውን መቀጠል እንደሚሳናቸው አባላቱ መናገራቸውን ጠቁመዋል። በሌላ በኩል የኢህአዴግ ስራ አስፈጻሚ ኮሚቴ በትላንትናው ዕለት ያወጣው መግለጫ ምንም አዲስ የሚያመጣው ነገር የለም በሚል በኦፌኮ ፓርቲ አመራሮችና በአዲስ አበባ ዩኒቨርሲቲ የታሪክ ምሁር ትችት ቀርቦበታል። ጽዮን ግርማ ዝርዝር አላት።
99 በመቶ የገዢው ፓርቲ ኢህአዴግ አባላት ያሉት የኢትዮጵያው የህዝብ ተወካዮች ምክር ቤት አባላት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በሀገሪቱ ወቅታዊ ጉዳይ ላይ ቀርበው ማብራሪያ ሊሰጡን ይገባል ማለታቸውን የምክር ቤቱ አባላት ለአሜሪካ ድምጽ ተናግረዋል። ከኦሮሚያ ክልል ምዕራብ ሐረርጌ ዞን ሜሶና ጉምቢ ወረዳዎችን ወክለው የኦህዴድ ፓርቲ ተመራጭ የሆኑት ወይዘሮ ነኢማ አህመድ ለምክር ቤቱ ይህንን ጥያቄ ማቅረባቸውን ያረጋግጣሉ።
ፓርላማው ወክለን ነው እንግዲህ በድርጅቱ ባክተን እዚህ ብንሆንም ኦህዴድ ድርጅት ነው። ኦህዴድ የወከለው ያው የኦሮሞ ህዝብ ድርጅት አለ፣ የኦሮሞ ህዝብ አለ። ይህንን ህዝብ እንግዲህ ይህን የወከል ነው እና እኛ የወከልነው ህዝብ ደግሞ በተለያዩ መንገድ ህይወታቸው እያለፈ ነው፣ ንብረታቸው እየወደመ ነው። ከግማሽ ሚሊዮን በላይ ህብረተሰብ ተፈናቅለዋል። ሴት ልጅ በዚህ ብርድ ውጭ እንግዲህ እየወለደች ነው ያለችው፣ የታመመ ውጭ ብርድ ውስጥ ነው ያለው እና ይሄንን ጉዳይ ክቡር ጠቅላይ ሚኒስትሩ መጥቶ እንዲያስረዱ ነው እኛ ይሄንን ሁሉ ጉዳይ ማለት ነው። እዛ ላይ መግባባት ከደረስን በኋላ ወደ ስራው ለመግባት መጥቶ እሳቸው ሲያነጋግሩን ድረስ ወደ ስራው አንገባም በሚል ነው እንግዲህ ስራውን አቁመን ያለ ነው ማለት ነው።
የፓርላማው አባላት በወከላቸው ድርጅቶች ለየብቻ ስብሰባ ካደረጉ በኋላ ጥያቄውን የሚያቀርቡት በአራቱ ድርጅቶች በየድርጅቶቻቸው አማካኝነት እንደሆነ ይናገራሉ። በተለይ የገዢው ፓርቲ አባል ድርጅት የሆነው ኦህዴድ ተመራጮች በክልሉ በተደጋጋሚ እየተፈጸመ ያለው ግድያ ማብቂያ ሊበጅለት ይገባል፣ ይህንን በተመለከተም ማብራሪያ ሊሰጠን ይገባል ማለታቸውን ያስረዳሉ። በሌላ በኩል ስማቸውንና ማንነታቸውን አየር ላይ እንዳናውል የጠየቁን የባዕዴን ተወካዮች የፓርላማ አባላት ፓርቲያቸው ባካሄደው ስብሰባ በፓርላማ የሚገኘው የፓርቲያቸው ተወካይ በተመሳሳይ ከጠቅላይ ሚኒስትሩ ጋር ውይይት ለማድረግ መጠየቃቸውን ገልጸውልናል። የኦህዴድዋ ወይዘሮ ነኢማም የሚሉት ይህንን ነው። ጥያቄው የሁሉም የህዝብ ተወካዮች ምክር ቤት አባላት ነው የሚል
የፓርላማ አባል ሲባል የኢትዮጵያ ህዝብ ፓርላማ አባል ነው። እኔ በዋናነት አሁን ሁለቱን ወረዳ ወከልኩ ከኦሮሚያ ነው ስል የኢትዮጵያ ህዝብን ነው ወክለን እዚህ ያለ ነው እና እንደ ኢትዮጵያ ህዝብ ተወካይነታችን ያው የዚች ሀገር ጉዳይ ሁሉንም ያሳስበዋል። እርግጠኛ ነኝ ሁሉንም ዜጋ ያሳስበዋል፣ እኛ ተወካዮችን ብቻ ሳይሆን። ከዚህ ጋር ተያይዞ ያው ሁሉም ድርጅት በየድ መሰረታዊ ድርጅታችን ነው ያቀረብ ነው እና ትክክል እንዳልሆነ ሁሉም አቅርበዋል። ይህንን ነገር ስኖ ቢአዲን ቢሄድን ብቻ አይደለም ሁሉም ድርጅቶች ህወሀትም ሁሉም አቅርበዋል እና ይሄ ጥያቄ ሲቀርብ ግን ያው ሌሎቹ ስራ ላይ ሆኖ ትግሉ እንደሚጠብቅ ነው እኛ ግን የኦሮሚያዎቹ ለጊዜው ይሄ ነገር እየሞተ ያለው ህዝብ ህዝብ ነው። እንግዲህ የኦሮሚያን ኢንፎርሜሽን በቀን በቀን በየሰከንዱ በየደቂቃው የሚሰማው አይለኝና ጤነኛ ሲሆን ነው ስራውን መስራት የምችው። እዚህ ጋር ተያይዞ እንግዲህ በምን አእምሮ ነው ስራ ነው እኛ ይሄንን ጥያቄ አንስተን ይህንን ነገር ማክሴ እስኪያገኝ ድረስ ብለን ያለ ነው።
በተጨማሪም ከኦሮሚያ ክልል በጉጂ ዞን ቡሌ ሆራ ወክለው ህዝብ ተወካዮች ምክር ቤት የሚገኙት አቶ ቦነያ ኦዴሳ መንግስት በሀገሪቱ እየተፈጠረ ላለው ግጭት እልባት ሊሰጠው ስለሚገባ ነው ጥያቄያችንን ያቀረብ ነው ብለዋል።
ግጭቶች በየአካባቢ በተለይ በኦሮሚያና ኢትዮጵያ ሶማሌ መካከል ተነስቷል። እነዚህ ግጭቶች ላይ የሰው ህይወት እየጠፋ ይገኛል። በተጨማሪ ደግሞ ንብረቶች እየወደሙ ነው የሚገኙት። በእነዚህ ዙሪያ እልባት ማግኘት አለበት የሚል ጥያቄ ነው አጠቃላይ ይዘቱ ማለት ነው። ዝርዝሩን ግን ጠቅላይ ሚኒስትሩ ሲመጣ የሚቀርብ ነው የሚሆነው ማለት ነው።
ለዚህም ጥያቄያቸው የኢህአዴግ ስራ አስፈጻሚ አባላት ስብሰባ ላይ ስለሚገኙና ጠቅላይ ሚኒስትሩ በዛው ስለሚገኙ ስብሰባውን ሲያጠናቀቁ እንደሚያነጋግሯቸው እንደተነገራቸው ገልጸውልናል። በሌላ በኩል የኢህአዴግ ስራ አስፈጻሚ ኮሚቴ ባለፈው አመት በድርጅቱ የተጀመረውን በጥልቀት የመታደስ ንቅናቄ አፈጻጸም በዝርዝር መገምገም መጀመሩን ገልጾ ስብሰባው ሳይጠናቀቅ ያወጣው መግለጫ ምንም አዲስ ነገር የለውም፣ ሐሳቡም ግልጽ አይደለም ሲሉ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ አቶ ሙላቱ ገመቹ ለአሜሪካ ድምጽ ተናግረዋል።
መግለጫው ይህንን የተጨበጠ ነገር የለውም፣ እንደገና ለወደፊት የሚደርሱበትን ውሳኔ ለህዝብ የሚገልጹ አይነት ነገር ነው። ከዛ የተረዳሁት በእነሱ መካከል ችግር እንደነበረ እና ሲያካሂዱት የነበረው የተሃድሶ ፕሮግራም ፌል አርጓል እንደማለት ነው። ይሄ ስንሰራ የነበረው ከአሁን በፊት ያደረግናቸው ነገሮች ወድቋል። ታድሶውን ደግሞ እንደገና በተጠናከረ ሁኔታ ለመቀጠልም ሰፊ መግለጫ እንሰጥበታለን የሚል እንድምታ ነው ያለው።
በአዲስ አበባ ዩኒቨርሲቲ የስነ ጥበባት ኮሌጅ የታሪክና የስነ ጥበባት ታሪክ መምህር የሆኑት ረዳት ፕሮፌሰር አቶ አበባው አያሌው በበኩላቸው እንዴት ስብሰባ ሳይጠናቀቅ መግለጫ ይወጣል ሲሉ ይጠይቃሉ።
ስብሰባ ሳያልቅ መግለጫ ይወጣል? ስብሰባ ሳያልቅ ሳይስማሙ ደግሞ ልዩነት ይዘው ከወጡ በዚህ ተስማምተናል በዚህ ተግባብተናል ነው መግለጫ ማለት። መሀል ላይ ምንም ነገር ሳይኖር ተሰበሰቡበት አጀንዳ ምንም እንደሆነ ነገር ሳይታወቅ ያ ግልጽ ሳይሆን መግለጫው ምንድን ነው የሚለው ሁለት ነገሮችን ብቻ ነው አንድ ነው የሚያስቀምጥ። አንደኛ የከፍተኛው አመራር ስህተት ፈጽሟል። ይሄ ስንሰማ የነበረ ነው። ጎንደር በነበረው ኮንፈረንስ ተነስቷል። ትግራይ በነበረው የህወሓት ስብሰባ ተነስቷል። ስለዚህ ይሄ ለህዝብ አዲስ ነገር አይደለም። ሁለተኛ ጥርጣሬ አለ የሚለው ነው። መጠራጠር በኢህአዴግ ፓርቲዎች መካከል የሚለው ያ መጠራጠር ላይ የተነሳ ነው የሚለው ነው። ለምንድን ነው ስብሰባው ሳያልቅ ይሄ መግለጫ የወጣበት ምክንያት? አይ እየተሰበሰብን ነው እየተነጋገርን ነው ለማለትና ህዝቡን ለማረጋጋት ምናልባት እጠ መግለጫ እንጂ የስብሰባውን መንፈስ የስብሰባውን አጀንዳ የስብሰባውን ክርክሮች ያንጸባረቀ መግለጫ አይደለም።
ያነጋገርናቸው ሰዎች በአጠቃላይ ያነሱት በሀገሪቱ እየተፈጠሩ ያሉት ችግሮች አንዱ አንዱን እየወለደ የመጣ መሆኑንና ገዢው ፓርቲ ኢህአዴግ ደግሞ ለእነዚህ ችግሮች ትክክለኛ መፍትሄ መስጠት አለመቻሉን ነው። ፓርቲው በትላንትናው ዕለት ካወጣው መግለጫ ውስጥ በሀገሪቱ የተለያዩ አካባቢዎች እየተከሰቱ ያሉ ደም አፋሳሽ ግጭቶች በዋነኛነት የድርጅቱ አመራር ያሳየው ድክመት የፈጠራቸው መሆናቸውን በሚገባ ይገነዘባል። ሀገሪቱ በአሁኑ ሰዓት ለምትገኝበት አስጊ ሁኔታ ድክመቱ ያደረገው አስተዋጽኦ ከፍተኛ ነው ሲል ራሱን ወቅሷል። የፓርቲው ተወካይና የዩኒቨርሲቲ መምህሩ እንደተለመደ ሁሉ ይህ መግለጫም ከዚህ ቀደሙ የተለየ አይደለም ብለውታል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ከመጨረሻው የመጽሔት ትንታኔ ላይ ደርሰናል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የምረጡኝ ዘመቻዬ ቃል ነበር ያሉት የሀገሪቱን የግብር ስርዓት የመለወጥ ሕግ በተወካዮች ምክር ቤቱ መጽደቅ በእጅጉ ያስደሰታቸው መሆኑን ገልጸዋል። በአሰራር ማስተካከያ እርምጃ ምክንያት ለተወካዮች ምክር ቤቱ በድጋሚ የቀረበው ረቂቅ የጸደቀው አብላጫ መቀመጫውን በያዙት ሪፐብሊካን እንደራሴዎች ነው። በብርቱ የተቃወሙ ያሉት ዲሞክራቶች ሕጉ ለባለጸጎች ከግብር ለማምለጥ የሚያስችላቸውን ቀዳዳዎች የከፈተ ነው ሲሉ ተችተውታል። ላትሳሆክ ያጠናቀረችው ዘገባ አለ ቆንጅታዬ ታቀርባለች።
የግብር ክፍያ ህጉ በማለፉ እጅጉን የተደሰቱት ፕሬዝዳንት ትራምፕ ትናንት ረቡዕ ዋይት ሃውስ ቤተ መንግስት ደጃፍ ላይ ከኋላቸው በተሰበሰቡት ሪፑብሊካኖች ጭብጨባ ታጅበው ንግግር አድርገዋል።
It's the largest, I always say the most massive, but it's the largest tax cut.
ከሁሉም ትልቁ እንዲያውም ሁልጊዜም ከሁሉም ግዙፍ ብዬ ነው የምገልጠው። የሆነ ሆኖ በሀገራችን ታሪክ ከምን ጊዜውም ትልቁ የግብር ቅነሳና ለውጥ ነው። ልዩ የግብር ቅነሳ ነው።
የግብር ክፍያ ለውጥ ህጉ ለባለመካከለኛ ገቢ አሜሪካውያን ክፍያቸውን እንደሚቀንስላቸው፣ ችግር ላይ ያሉ ገበሬዎችም የእርሻ መሬቶቻቸውን እንዳያጡ የሚረዳ መሆኑን ነው የገለጹት ፕሬዝዳንቱ። ኩባንያዎች እዚሁ ዩናይትድ ስቴትስ ውስጥ መዋዕለ ንዋያቸውን እንዲያፈሱ ያበረታታልም ብለዋል።
This is going to mean companies are going to be coming back. You know, I campaigned on the fact that we're not going to lose our
ኩባንያዎች ተመልሰው ይመጣሉ ማለት ነው። እኔም በሆን በመረጡኝ ዘመቻዬ ከእንግዲህ ወዲያ ኩባንያዎቻችን ሀገራችንን እየጣሉ አይሄዱብንም ብዬ ተናግሬያለሁ። ሀገራችን ውስጥ ይቆያሉ። ካሁኑ ምን ይሆነ እንዳለ የምታዩት ነው።
ዲሞክራቶች በበኩላቸው ህጉን ህዝባዊ ውይይት ሳይደረግበትና ማስተካከያ ሳይታከልበት በኮንግረስ አጣድፈው አሳልፈውታል በማለት ተቃውሞአቸውን እያሰሙ ነው። ህጉ ኩባንያዎች ግብር ከመክፈል እንዲያመልጡ የሚረዳ ቀዳዳ እንዳለውም ዲሞክራቶች ይናገራሉ። የመወሰኛ ምክር ቤቱ የህዳጣኑ ዲሞክራቶች መሪ ቻክ ሹመር
Corporations are flush with cash right now. The stock market's booming.
በአሁኑ ጊዜ ኮርፖሬሽኖች በገንዘብ እየተንበሸበሹ ናቸው። የአክሲዮን ገበያውም ደርቷል። አዲስ የሥራ ዕድል ግን አልተፈጠረም። ካሁኑ የምናገኘውን የግብር ቅናሽ የሸጥናቸውን አክሲዮኖች መልሰን ለመግዛትና ትርፍ ለመከፋፈል እንጠቀምበታለን የሚሉትን ኩባንያዎች ብዛት ተመልከቱ። በዚህ ደግሞ ተራው አሜሪካዊ የሚወድቅለት አንዳች ነገር ከቶ የለም።
አያይዘውም ሴኔተር ሹመር ለተራው አሜሪካዊ የሚሰጠው የግብር ቅናሽ የጤና ዋስትና ክፍያው ሲወደድ ይወሰድበታል ብለዋል። የተወካዮች ምክር ቤት ዲሞክራቶች መሪዋ ናንሲ ፔሎሲ በበኩላቸው አዲስ የወጣው ሕግ ከ80% በላይውን ጥቅም የሚሰጠው ለ1% እጅግ ባለጸጋው እንጂ 86 ሚሊዮን ሰርቶ አዳሪ አሜሪካውያን ግብር ይጨምርባቸዋል ብለዋል።
And salting crumbs they give working families are meager and temporary. The tax breaks for corporate America.
ለሰራተኛ ቤተሰቦች የሚሰጡት ጊዜያዊ ፍርፋሪ ስድብ ነው። በሰፊውና በቋሚነት የሚጠቀሙት ይልቅ ኮርፖሬሽኖቹ ናቸው።
በአዲሱ የግብር ክፍያ ለውጥ ህግ ለአሁኑ አብዛኛው ግብር ከፋይ ክፍያው ይቀነስለታል። ይሄ ቅነሳ ግን እንደ አውሮፓውያን አቆጣጠር 2025 ላይ ያቆማል። ህጉ ዩናይትድ ስቴትስ አሁን ባለባት ወደ 20 ትሪሊዮን ዶላር የሚጠጋ ዕዳ ላይ ተጨማሪ ከ1 ትሪሊዮን ዶላር በላይ እንደሚያክል ከወዲሁ ተተንብዮአል።
አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች እንዲሁም በናይልሳት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ዜናዎችና ትንታኔዎች የሚቀርቡበት ዝግጅት ተጠናቋል። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ30 ደቂቃ መሆኑን የስቱዲዮ ሰዓታችን ያመለክታል። እዚህ ዋሽንግተን ላይ ከቀኑ 7 ሰዓት ከ30 ደቂቃ ነው። ዋና ዋናዎቹን የዓለም ዜናዎች እናሰማ።
የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዩናይትድ ስቴትስ ኢየሩሳሌም የእስራኤል መዲና ናት የሚል ዕውቅና መስጠቷን የሚቃወም ውሳኔ አጽድቋል። የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ዛሬ የሚሰጠው ድምፅ በመንግስታቱ ድርጅት እኛን በማያከብሩ ሀገሮች ላይ ዩናይትድ ስቴትስ የሚኖራትን አመለካከት ይወስናል ሲሉ አስጠንቅቀዋል። ዩናይትድ ስቴትስ መብቷን በመጠቀሟ በጠቅላላው ጉባኤ የምትጠቃበትን ይህችን ቀን ታስታውሳለች። ለተባበሩት መንግስታት ድርጅት ከዓለም የበዛውን መዋጮ ለማድረግ በምንጠየቅበት ጊዜ እናስታውሳለን። ብዙ ሀገሮች ሁሌም እንደሚያደርጉት ለጥቅማቸው ሲሉ የእኛን ተጽዕኖ ለማግኘት በሚጠይቁን ጊዜ ይህችን ቀን እናስታውሳለን ሲሉ አምባሳደር ኒኪ ሄሊ በጉባኤው ተናግረዋል። አምባሳደሯ ይህን ያሉት ውሳኔው ከመጥለቁ በፊት ነበር። ውሳኔው ያለፈው በ125 ድጋፍ፣ በ9 ተቃውሞና በ35 የድምፅ ተአቅቦ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ የውሸቶች ቤት ሲሉ የመንግስታቱን ድርጅት ዘልፈዋል። እስራኤል ድምፁ ከመሰጠቱ አስቀድማ ሙሉ በሙሉ አትቀበለውም ብለው ነበር። ኢየሩሳሌም መዲናችን ነች፣ እዛው መገንባታችን ይቀጥላል። በዩናይትድ ስቴትስ የተመሩ የውጭ ኤምባሲዎችም ወደ ኢየሩሳሌም ይዛወራሉ ሲሉም አክለዋል። ዩናይትድ ስቴትስ የቼችና ጉልበተኛ መሪን ባካተቱ 5 ሩሲያውያን ላይ የጣለችው አዲስ ማዕቀብ ህገወጥና የወዳጅነት መንፈስ የጎደለው ነው ስትል ሩሲያ ተቃውሞ አሰምታለች። የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ሩሲያ ተመሳሳይ እርምጃ መውሰዷ እንደማይቀር በመግለጽ አመላክተዋል።
እናመሰግናለን ለዜናው። ስርጭታችን ይቀጥላል። አስተናጋጆቻችሁ ሰለሞን ክፍሌና
አዳነች ፍስሐዬ ነን።
አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢየሩሳሌምን በእስራኤል ዋና ከተማነት ለማወቅና ቴል አቪቭ የሚገኘው የአሜሪካ ኤምባሲም ወደ ኢየሩሳሌም እንዲዛወር መወሰናቸውን የሚያወግዝ ረቂቅ ሰነድ ዛሬ የቀረበለት የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በ128 ሀገሮች ድጋፍ ጸድቋል። 9 ሀገሮች ሰነዱን ተቃውመው ድምፅ ሲሰጡ 35 ሀገሮች ድምፅ ከመስጠት ታቅበዋል። እንዲህ አይነቱ ተመሳሳይ ሰነድ ሰሞኑን ቀርቦለት የነበረው 15 አባላት ያሉት የጸጥታው ምክር ቤቱም ከዩናይትድ ስቴትስ በስተቀር ሰነዱን ደግፎ ድምፅ ቢሰጥም ዋሽንግተን ባላት ድምፅን በድምፅ የመሻር መብት ውድቅ የማድረግ ስልጣን ወዲያው ጥለዋለች። በአሁኑ ጊዜ የጸጥታው ምክር ቤቱ አባል የሆነችው ኢትዮጵያም በግብፅ ቀረበ የተባለውን ሰነድ ከደገፉት 14 ሀገሮች አንዷ ነበረች። ምንም እንኳ ዛሬ በተሰጠው የጠቅላላ ጉባኤው ድምፅ ላይ እነማን እንደደገፉ፣ እነማን እንደተቃወሙና እነማን ድምፅ እንዳልሰጡ የተሟላ መረጃ ለማግኘት እየሰራን ቢሆንም ፕሬዚደንት ትራምፕ ያንን ውሳኔያቸውን እንዳወጡ የኢትዮጵያ ባለሥልጣናት አቋማቸው ምን እንደሆነ ለማወቅ ብዙ ሞክረን ሳይሳካ ቀርቶ ነበር። ቀድሞ ከምክትል አምባሳደርነት አንስቶ በተለያዩ አጋጣሚዎች የኢትዮጵያ ዲፕሎማት የነበሩትንና የፖለቲካ ሳይንስ ምሁሩን ፕሮፌሰር ብሩክ ኃይሉን ሰለሞን አባተ ሐሳባቸውን እንዲያካፍሉ ጠይቋቸው ነበር። ወደ ውይይታቸው እንለፍ።
ዶክተር ብሩክ፣ እርሶ የኢትዮጵያን የውጭ ጉዳይ መስሪያ ቤት ያውቁታል፣ የውጭ ጉዳይ ፖሊሲውን ያውቁታል። ምክትል አምባሳደር ሆነው ዋሽንግተን ላይ አገልግለዋል። በተባበሩት መንግስታት ድርጅት የኢትዮጵያ ተጠሪ ሆነው ዩኔስኮ ውስጥ ሰርተዋል። እንደ ምሁርም ማጥናቶ መከታተሉ አይቀርም። ሰሞኑን ወደ አዲስ አበባ ደውዬ አንድ የውጭ ጉዳይ መስሪያ ቤቱን ባለስልጣን ጠይቄ ነበረ። የኢትዮጵያ አቋም በዚህ ጉዳይ ላይ ምንድን ነው? አንድምታውስ ምንድን ነው? የሚል መልስ ለማግኘት ሞክሬ ነበርና መናገር አልፈለጉም። እርስዎ በቅርብ እንደሚያውቁት ምንድን ነው ኢትዮጵያን ከዚህ ጉዳይ ጋር የሚያገናኛት ነገር? ምን ይመስልዎታል የኢትዮጵያ አቋም ሊሆን የሚችለው?
ጥሩ ጥያቄ ነው። ቁልፍ ጥያቄ እውነቱን ለመናገር የኢትዮጵያ ፎረን ፖሊሲ የውጭ ግንኙነቷ መሰረቱ በአካባቢ ሀገራትና መካከለኛ ምስራቅ ነው። በተመለከተ ወዳጅን ማፍራት ነው። ኢቨን በዓለም ደረጃ የሚል ትምህርት ነው ያለው። ጠላት ከማፍራት ወዳጅ ማፍራት ይሻላል። ሌላው ቢቀር ከኤርትራም ጋር በተመለከተ በዘዴ በስላች መያዙን ጦርነት ጠቅላላ ገብቶ የጦርነት ውጤቱና መዘዙ ብዙ ነው። በገንዘብ በሰውም በደምም በምንም እና ከእስራኤልምና ከመካከለኛ ምስራቅ አረብ ሀገሮች ጋር በጣም በጣም እየረቀቀ የመጣ ግንኙነት አለ። አሁን ራሱ እንደምታውቀው የአረብ ኢንቨስተሮች ኢትዮጵያ ውስጥ እኔ ከውጭ ሆኜ ነው የምከታተለው ብዙ ኢንቨስትመንት የመምጣት ሁኔታ አለ። ኩዌት፣ ኤሚሬቶች፣ በተለይ ካታር፣ ሳውዲ አረቢያ የመሳሰሉት። እንደገና ደግሞ ፖለቲካው እያገረሸበት ነው። በተለይ በየመን ጉዳይ አረቡ ዓለም መከፋፈል ሳውዲ አረቢያ ገልፍ ኮኦፕሬቲንግ ካውንስል የሚባሉትን አስተባበራ ይዛ
የባህረ ሰላጤው ትብብር
ካታርን በመቃወም እና ኢራንን ደግሞ ከታች የመን ስልጣን ሳናና የአየል ኃይል የያዙት ሁቲዎች ሺያ ስለሆኑ የሺያና ሱኒም ደግሞ መከፋፈል ስላለ ሳውዲ አረቢያ ያው የሁለቱን መካና መዲናን ከስተዲያን ይባላል ባላደራ ስለሆነ ኩንኪኒ ደሞ ፋዳረቢያ ሱኒዎችን በማስተባበር ሁኔታ አለ እና ኢትዮጵያ መንግስት ፖሊሲ በዚህ መሃል ነው የሚያወኘው በዚህ መሃል ነው ሁለቱንም ሳስቀይሙ የሚሄድ ብስለት ነው ማለት ካታርንም ሳውቅኑ ሳዳሬባንም ሳውቅኑ ከሁለቱም ጋር እንደውም ባስተራጭ መልክ ጠቅላይ ሚኒስትሩ ቅርብ ጊዜ ካታር መሄዱት መሰለኝ
ዶሃ ሄደው ነው
ቴንክ ዩ ዛም ሄደው እኛ በተቻለን ኩዌት ጋር አብረን ኩዌት የማስተራጭ ሚና የምጫወት ፍላጎት ያሳየች የመራይ ስለሆነ ኩዌት ጋር ተደረበን ኢትዮጵያ እንዲሚታረጋለች የሚል በቆ ሜሴጆች ይፈጡ ነው እስራኤል ጋርስ ብለን ደሞ ስናገናኝ ሁለቱን ከእስራኤል ጋር የረቀቀ ግንኙነት ተፈጥሯል አንድ ያው ታሪካዊ ሂደት አለው ሰለሞን ሚሊክ የሚባለው ነገር ታሪኩ እዛ ላይ ተመስርቶ ያለውን ግንኙነት ማጠናከር
እንደገና ይሄንን ጉዳይ እንደውም የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኢትዮጵያ ሄደው ለፓርላማው ንግግር አድርገው የነበረ ጊዜ አንስተውታል ይሄንን ታሪካዊ ዳራ
ትክክል ብዙ አሴት አለ ኢትዮጵያ ከታሪኩ ከምንጩ ጀምሮ እንደገና ከእስራኤል ጋር የነበረው ግንኙነት በወታደራዊ ግንኙነት በኢንተሊጀንስ ግንኙነት የድሮን ሁሉ ወርፌር በመሳሰለው ከእስራኤል የሚገኘው እርሻ እንኳን ሳይቀር ድሪፕ ቴክኖሎጂ ኢሪጌሽን ቴክኖሎጂ በዛ ኢትዮጵያ መንግስት እኔም እስካለሁ ድረስ ከዛም በኋላ በሰፊው እንደሚሰራበት ከታተላለሁ አውቃለሁ እና ከእስራኤል ጋር ያለው ግንኙነትም በጥንቃቄ ኢትዮጵያ መንግስት ይዞት የሚሄደው ወገናዊነቱን ሳያሳይ ግን ፍልስጤምን በተመለከተ ነው እንግዲህ አሁን ጥንቃቄ ማድረግ ያለበት ኢትዮጵያ መንግስት ምክንያቱም ፍልስጤምን በተመለከተ የአሁኑ መንግስት ብቻ ሳይሆን ደርግም ከደርግም በፊት የአፄ ኃይለ ሥላሴ መንግስት በተለይ የአፄ ኃይለ ሥላሴ መንግስት መጨረሻ ላይ ከ66 ቅርብ ባለበት አመታት ከእስራኤል ጋር ግንኙነት ሲቋረጥ ሚስልም አፍሪካ ሀገራትና የአረብ ሀገራት ኢትዮጵያም አትሊስት የት እንደ ቆም አሳይታ ለፍልስጤሞች ፍትህ የሚፈጠርበት ሁኔታ ያቋም መስተካከያ ተጠርጓል በደርግ ጊዜ መለየለት አይዲዮሎጂካል አቋቋምና አቀራረብ ስለነበረ ፍልስጤሞችን ሲደገፍ ደርግ ቆይቷል እስከ መወደቁ ድረስ ያሁኑ መንግስት በተመለከተ ለፍልስጤሞች ድጋፍ አለ ይሄን ድጋፍ ግን በቱ ስቴት ሶሉሽን ላይ ተመስርቶ ነው ሁለት መንግስታት ሶሉሽን የሚባል አለ እሱም የፍልስጤም ራሳቸው መንግስት የማቋቋመታቸው እንዲከበር እስራኤልም የአይሁድ ሀገር ሆና መፍቷ ተከብሮ ሁለቱም አብሮ በሰላም ይኖርበት ሁኔታ ኢትዮጵያ ወደ ምታራመደው ነው እና ያሁኑን የኢየሩሳሌምን ውሳኔ በተመለከተ ግን የኢትዮጵያ መንግስት አፍ አውጥቶ አይናገረው እንጂ ያለ ጥርጥር እንደ ሁሉ ዓለም የሚያወግዘው እና የማይደግፈው አቋም እንደሆነ ነው ማቀው ለምን ከፍትህ ጋር ነው መያያዝ አለበት ፍልስጤሞች እንግዲህ ታይ 7-8 ሚሊዮን ፍልስጤም አለ እስራኤሎች 9 ሚሊዮን አሉ አገር የለሽ ማን ነው ፍልስጤም ነው እስራኤሎች ይሁዶች አገር አላቸው እነዚህ ሰዎች ግን አየር ላይ ተንጠልጥለው አገር ሳይኖራቸው የሚኖርበት ሁኔታ መላው ዓለም ሁሉም ከሊቅ እስከ ደቂቅ ከደሃስ ከሀብታም ሀገራት ከአውሮፓ አፍሪካ ላቲን አሜሪካ በሙሉ የፍልስጤም የመኖር መብታቸው መከበር አለበት የሚል አቋም ነው ሁሉም የሚያንጸባርቀው ኢትዮጵያም እዛ ውስጥ በመቀበል ሁኔታ ይህን ሀሳብ የምታራምድ አገር ናት ነገር ግን ከእስራኤል ጋር ባለ ሁኔታ በፕሬስ ሪሊስ ደረጃ ውጭ ጉዳይ ሚኒስትሩ ወጥቶ የሚናገርበት ሁኔታ እንግዲህ አሁን ለምን ዝም አሉ በሚለው ጋር በፕሬስ ሪሊስ ደረጃ የሚናገሩ አይመስለኝም የመሸሽ ሁኔታ ሳይሆን ራስን በፖለቲካው ሳያስፈልግ ራስን ማስጠብጠብ ማስመታትም አያስፈልግም እንደ ዝም ብሎ ማለፍ ስትራቴጂ አኳያ ለማለፍ ኢትዮጵያ መንግስት የፈለገው ይመስለኛል ማለፍ ነው የሚችለው
ፍልስጤማውያን የኛ ነው ምስራቅ ኢየሩሳሌም የወደፊት ዋና ከተማችን ነው ቢሉም እስራኤል ደግሞ ያልተከፋፈለች ኢየሩሳሌም መቼም ቢሆን ከእስራኤል ውጭ ሆና የማታውቅ የእስራኤል ዋና ከተማ ነች ብላ ነው እየተከራከረች ያለችው ከመጀመሪያ ጊዜ ጀምሮ።
አዎ ትክክል።
የፍልስጤማውያን ሀቅ የት ጋር ነው ያለው እዚህ ጋር?
እንግዲህ ሀቁ የኔን ይገባኛል ጥያቄ ለቀመቱን ለመናገር ምዕራቡ ቶታሊ ማለት ይቻላል አሁዶች ሰፈሩበት ነው በታሪክ ለሴንቸሪ። የክርስቲያን ደግሞ እንደማስታውሰው ደቡብ ምስራቅ የተወሰኑ ቀበሌዎች አሉ ሶስት ክርስቲያኖቹ በዛ ብለው ይገኛሉ እና
ፍልስጤማውያኑ
ነው የሶስቱ ሃይማኖቶች ከተማ የምትባለው ኢየሩሳሌም። እንግዲህ ፖለቲካውን በነገራችን ላይ እዚህ ላይ አንድ ነገር መነፋት ያለበት አቶ ሰለሞን ቢቢ ነታንያሁ ምን አይነት ፖለቲካ አይዲዮሎጂ ይዘው ያራምዳሉ? ያልገሳቸውስ መንግስት ምን አይነት መንግስት ነው? ከሳቸው መንግስት ጋር ምን አይነት ፖለቲካ አመለካከት ያላቸው ፖለቲካ ፓርቲዎች እንቀሳቀሳል የሚለውም ለባጭሩ ቢነሳ ጥሩ ይመስለኛል። እነዚህ ድርጅቶች በጣም የተደሰቱ ምክንያቱም በእነሱ አመለካከት እስራኤል የአይሁድ ሀገር ማለት እስራኤል ናት ኢየሩሳሌም ማትከፋፈል አሁዳዊ የሆነች ወዲህ አረብ የለም ወዲህ እስልምና ወዲህ ክርስቲያን የለም አንድ የአይሁድ የሆነ የእስራኤል ርዕሰ ከተማ ይሄ ሁሉ የሚመኙት በፓርቲያቸውም ፕሮግራም ያስቀመጡት ጉዳይ ስለሆነ በተለይ ትልቅ ድሉ ለነሱ ለተናዩ ለስልጣን ላያበቋቸው የአምስቱ ስድስቱ ፓርቲዎች የነሱ ጥረትና አብረው የመሰለፋቸው ውጤት ነው ለማለት ለማስቀበጥ ፈልጋለሁ።
ዶክተር ብሩክ የኢትዮጵያን ያቋም ጉዳይ ሲያነሱልኝ ፍትህ የሚል ቃል አንስተውልኝ ነበር። በዓለም አቀፍ ግንኙነቶች ውስጥ ፍትህ ምን ያህል ቦታ አለው? በርግጥ ፍትህ የሚባል ነገር አለ ወይ?
ይሄ ቁልፍና ብርቱ ጥያቄ ነው። ፍትህ ብዙ ጥያቄዎች ፍትህ ላይ መሰረታሉ። የብዙ የዓለም ጥያቄዎች ሁሉ ፍትህ ላይ ተመስርተው ውሳኔ ያገኙ ዓለም ውስጥ ይህን ያህል ብጥብጥ አይኖርም ነበር። መካከለኛው ምስራቅም ያው 70 አመት ሊሆናችን አሁን 69 አመት ነው። ይሄው ትርምስ ምንድነው የመጣው? ከመሬት ጥያቄ ጋር የተያዘ ከህልውና ጥያቄ ጋር የተያዘ አገር ከመስረት ጥያቄ ጋር የተያዘ ነው። ማለት ፍልስጤሞች እና አይሁዶች መለየትም ይከብዳል። መልካቸውም ተቀራራቢ ነው። በነገራችን ላይ በሃይማኖት ይለያያሉ ግን በእንትንነታቸው ማለት ነው።
አንድ ህዝቦች ይመስሉኛል።
አዎ። እና ምንድን ነው የዓለም ኮሎኒያሊዝም ውጤት ነው። ሁሉም ጥያቄ መልስ አግኝተዋል። የቀረው አሁን ቢኖር አቶ ሰለሞን የፍልስጤም ህዝብ ነው። የት ይሄድ ነው? ተሳተፉ። የተበተነው ብዙ አለ በመላው ዓለም። ጆርዳን ራሱ 2 ሚሊዮን በላይ አለ። ጦርነት ተደረገ ቁጥር ተገፍቶ ይወጣል፣ ተገፍቶ ይወጣል፣ ተገፍቶ ይወጣል። አሜሪካ 250,000 አለ፣ ግብጽ 500,000 አለ። በየቦታው ኢቭን ቺሊ በላቲን አሜሪካ ድረስ አሉ ተበትነው እነዚህ ሰዎች። አሁንም የነሱ ጥያቄ በምን አድረስ ይደረግ ሲባል ትልቁ ነጥብ ሁሉ የሚነሳው ያነሳው ጥያቄ ነው። እሱም ፍትህ ነው። ፍትህ ከጎደለ ሰላም አይኖርም። ምክንያቱም አንዱ ደስተኛ አንዱ ቅሬታ በሆዱ ባንጀቱ ይዟል። ያመቺ ጊዜ ነው የሚጠብቀው እንጂ ለዛኛው ሰው ለዛኛው አገር ለዛኛው ህዝብ ሰላም አይሰጥም። ጉልበት የደቀቀ ጊዜ እያለ አመች ጊዜ ይጠብቃል። ሁኔታው ሲያመቾት ለመበቀል ይሞክራል። እና አሁንም የምናየው የሁሉ ትርምስ የሰባ ዓመት ትርምስ ፍልስጤም ላይ ያጠነጠነ ነው። ፍትህ በሁለት ደረጃ ነው ማየታል። በአጠቃላይ ዓለም ላይ ፍትህ አለ ወይ ብንል ፍትህ የለም። በዓለም ደረጃ ግን ስፔሲፊክ ሆነን ፍትህ ለምሳሌ ፍትህ በዚህ ሀገር ፍትህ በዛ ሀገር ብንል አሁን ሁለተኛ ጥያቄ የሚመጣው ፍልስፍና ጥያቄ የትኛው ሀገር ነው? ኢዚት ካንትሪ ኤል ኤክስ ዋይ ዚ የትኛው ሀገር ነው ደግሞ?
አዎ፣ ጥቅም ይቀድማል ወይስ ፍትህ ይቀድማል? ሀገሮች የኢትዮጵያንና በአካባቢው ላይ ያላትን አቋም እርስዎ እንደ ልማድም ማንሳት እንችላለን። የትኛውን ኢትዮጵያ የምታስቀድም ይመስሎታል? ጥቅሟን ወይስ ፍትህን?
በጣም በጣም አከራካሪ ነው የሚሆነው። ሁለቱም የሚያስኬድበት ሁኔታ አለ፣ ሁለቱም የሚያስኬድበት ሁኔታ አለ። እንደ ጉዳዩ ይዘት ደግሞ አንዱን አስቀድም አንደኛው ወደ ኋላ የሚያስኬድበት ሁኔታ አለ።
ወደ ቀጣዩ ቅንብር እንሸጋገራለን። አንጋፋና ወጣት ድምፃውያን የተሳተፉበት በአእምሮ ህመም ላይ የሚያጠነጥን ነጠላ ዜማ በ ምስል ተቀናብሮ በያዝነው ሳምንት መግቢያ ላይ ለምርቃት በቅቷል። በአባኒኦል ሆስፒታልና በሌሎችም በአእምሮ ጤና ዙሪያ በሚሰሩ ድርጅቶች እንዲሁም በጥበብ ባለሙያዎች እገዛ ነው አበባዋ ልጄ የተሰኘው ነጠላ ዜማ የተሰራው። መስታወት አራጋው የሙዚቃውን አዘጋጅ ብርሃን ጌታቸውንና የኢትዮጵያ የአእምሮ ሕክምና ማህበር ፕሬዚደንት ዶክተር ዳዊት አሰፋን አነጋግራለች። ቀጥሎ ይሰማል።
ግጥሙ በይልማ ገብረአብ፣ ዜማው በሞገስ ተካ፣ ቅንብሩ ደግሞ በአበጋዝ ሽዮታ የተሰራው ይህ ነጠላ ዜማ ድምፃውያን ታደለ በቀለ፣ ፀሐዬ ዮሐንስና አቤል ሙልጌታ በዋና ቀንቃኝነት እንዲሁም ወጣት ድምፃውያን ተሳትፈውበታል። ብርሃኔ ጌታቸው ነጠላ ዜማው እንዲሰራ ሐሳቡን በማመንጨትና በማስተባበር የሙዚቃ ምስል ቅንብሩን ሰርቷል። ከዚህ ቀደም ህርየት የተሰኘ በአእምሮ ህመም ላይ የሚያጠነጥን ወጥ ፊልም ደራሲና አዘጋጅም ነው።
መጀመሪያ ሐሳቡን ይዤ የሄድኩት ይልማ ገብረአብ ጋር ነው። ገጣሚ ይልማ ገብረአብ ሐሳቡን ነገርኩትና ይልማ ነው የጻፈው ግጥሙን። ከዛ በኋላ እንደዚሁ ደግሞ በህብረ ዝማሬ የሚታወቀው ሞገስ ተካ ነው። እሱ ጋር ሄደን ሞገስ ተካ እስካሁኗ ሰዓት ዜማውን ሰርቶ እስከ መጨረሻው ሰዓት ሁላ አብሮን ነበረ። ከዛ በጋዝ ነው ያቀናበረው ሙዚቃ ቅንብሩን። ሌላ ትልቁ ነገር የሶስት ጄኔሬሽኖች ቅብብል ነገር ነው። እዚህ ጋር አባትየው አክድንም ትሪታ ያደርጋል፣ እዛ ፍቅረኛ አለ፣ ተቀራርበን እናውራ የሚል ስሜት ነበረው እና ሶስቱ መሐሙድ አህመድን ነበር መጀመሪያ ያደረግ ነው። ከዛ አቤል ሙልጌታ እና ፀሐዬ ዮሐንስን አድርገን ነበር ለመስራት የነበር ነው። የሚገርምሽ የመሐሙድ ሁለት ጊዜ ታሞ እንኳን ተቀድቶ ልኮልን ነበረ ከአሜሪካ ድረስ መሆን ስላልቻለን የቀረው ፀሐዬ። ሌሎቹ ክፍያው ላይ ራሱ ምንም በጣም ጥቂት ብሮች ነው የከፈልናቸው የማይገባቸው። እንደ ፀሐዬ ዮሐንስና ማህሙድ ሲጀምርም በነፃ ነበር። አይ ዮሐንስ ደግሞ በነፃ ብቻ መሆኑ ሳይሆን በነፃ ነው ይሰራልን እሱም ለሌሎቹ ለሁሉም ከፍለናል የሚገባቸውንም ባይሆን ግን ከነፃም አልፎ ብዙ ነገሮችን እስከ መተባበር አብሮን ማለት የክሊፕ የተሰራው በጣም ዮሐንስ ነው ማለት ይችላል።
የኢትዮጵያ የአይምሮ ሕክምና ማህበር ፕሬዝዳንትና የቀድሞው ያማኑኤል ሆስፒታል ስራ አስኪያጅ የሆኑት ዶክተር ዳዊት አሰፋ የስነ አይምሮ ሕክምና ባለሙያ ናቸው። የዚህን ነጠላ ዜማ መስራት ምክንያት ባጭሩ ገልጸውልናል።
አብዛኛው ማህበረሰብ የሚያምነው የአይምሮ ሕመም መነሻው ወይ እርግማን ነው መሰት ነው ወይ እንደዚህ ባህላዊና ሃይማኖታዊ ምክንያቶች እየተሰጡት ዘመናዊ ሕክምና ቅድሚያ ያለመስጠት ችግር ይኖራል። ለምሳሌ አማኑኤል ሆስፒታል የሕክምና ከሚረጡ አገልጋዮቻችን 70-90% የሚሆን ሌሎች ባህላዊና ሃይማኖታዊ መፍትሄዎች ሲያፈላልቁ ቆይተው እንደ መጨረሻ አማራጭ ነው የሚመጡ። ስለዚህ በጊዜ ይመጣሉ። እናም የመጀመሪያ ምርጫቸው የዘመናዊ ሕክምና ባለማድረጋችን ጉዳት ይደርሳል ብለን እናምናለን። ስለዚህ ቀድሞ እንዲያስተውሉ ለዘመናዊ ሕክምና ቅርበት ያለው ስሜት ለመፍጠር በቀላሉ ደግሞ ሰውዘር ሊደርስ እንደሚችል ለማሳየት እንዲሁም ደግሞ ያው ብዙ ሰዎች በጋራ ሊተባበሩበት የሚገባ አጀንዳ መሆኑን ለማሳየት ነው። በርካታ እንግዲህ የሙዚቃ እና የክነቅመ ባለሙያዎች እዚሁ ሙዚቃ ላይ አስተዋጽኦ አድርገዋል። እንግዲህ በጋራ መስራታችን አስፈላጊነቱን ለማሳየት ማህበረሰቡ በደንብ የሚያውቃቸው እና የሚያከብራቸው የወዳቸው ባለሙያዎች ይህንን መልዕክት ማስተላለፋቸው ደግሞ ይበልጥ ትርጉም ይሰጣል ከሚል አንጻር ነው እንግዲህ በዚህ በኩል አላማውን ያሳካል ብለን ተስፋ እናደርጋለን።
ብርሃኔ ጌታቸው የአእምሮ ህመምን አሳሳቢነት ለማስገንዘብ የሚረዳ የቴሌቪዥን ተከታታይ ፕሮግራም በቅርቡ እንደሚጀምር ገልጾልናል። ይህ ነጠላ ዜማ ጅምር ነው ይላል።
ይሄ ምንድነው ዋናው ግንዛቤ መፍጠርና አእምሮ ህመም የሚድን በሽታ መሆኑን ለመንገር ነው ለህብረተሰባችን። 17 ሚሊዮን ታማሚ አለ ይባላል እኛ ሀገር ውስጥ። ከቀላል እስከ ከባድ ነው የሚባለው ብዙ ግን ፎሎ ሚድን ነው። አሁን መዳኑንም ስለማይታወቅ እኛ ግንዛቤ ለመስጠት ያህል ህብረተሰቡ ጋር በሁለት አይነት መንገድ ሰው ልጁን ይደብቃል። አንደኛ እንዳልገለል እኔ ምናምን በሚል፣ ሁለተኛ ግን በዚህኛው ፖዚቲቭ ወይ ደግሞ ስናየው ልጄ ወጣ ትገለልብኛለች ታክማ እንደማትን ነው የሚያስበው። ስለዚህ ቤቱ ደብቆ ራሱ ትሪት ያረጋታል። ይሄ ግን እያባባሰባት ነው የሚሄደው ይበልጥና ይሄንን ነገር ሶሉሽን እንድናገኝበት ለማድረግ የታስቦ የተሰራ ስራ ነው።
ዶክተር ዳዊት በኢትዮጵያ የአእምሮ ህመምተኛው ቁጥር እየጨመረ እንደሚገኝ ገልጸውልናል።
ካማኑኤል አይን ከሆስፒታሉ ከሚያያቸው የአእምሮ ህመማን አንጻር ተነስ ብነግርሽ፣ አንደኛ በእርግጥ ቁጥሩ ካማኑኤል ሆስፒታል እየመጣ የሚታከመው ቁጥር እየጨመረ መጥቷል። ከአመት አመት እየጨመረ መጥቷል። ይህ ቁጥር የጨመረው ሰው ግንዛቤው ከፍ ስላለና ስላወቀ በዛ ምክንያት እየመጣ ነው ወይ የህመምተኛው ቁጥር በሀገራችን እየጨመረ ስለሆነ ነው የሚለውን ጥያቄ ስለዚህ የቅርብ ጊዜ ሪሰርቾችን ስለለም እሱም እርግጠኛ መሆን አይቻልም። ግን ያው ያለው ነባራዊ ሁኔታ ቁጥሩ እየጨመረ ነው ያለው። በቀን ከ800 እስከ 1000 ተመላላሽ ታካሚዎች አማኑኤል ሆስፒታል ብቻ ያያል። ተኝቶ ታካሚዎች ቁጥር ከ200 እስከ 250 እንደዚህ የሚሆኑ ታካሚዎች በማንኛውም ሰዓት ተኝተው እየታከሙ ይገኛሉ አማኑኤል ሆስፒታል። በአጠቃላይ በሀገር አቀፍ ደረጃ የአእምሮ ህመም ከዝቅተኛ እስከ ከፍተኛ ድረስ በርካታ የህመም አይነቶች ናቸው። አንድ አይነት ህመሞች አይደሉም። ከእንቅልፍ ችግር ጀምሮ ከፍተኛ ደረጃ ስደተኛ ወይም ከባድ የአእምሮ ህመም በተለምዶ እብደት የምንለው ድረስ የተለያዩ አይነት ከ300 በላይ የሚሆኑ የህመም አይነቶችን የአእምሮ ህመም ክልል የምንጠራው እና እነዚህ ልተጠቃለው ሀሳብ 20% የሚሆነው ህዝብ ሊኖር ይችላል ተብሎ ይገመታል። ስለዚህ ቁጥሩ ቀላል አይደለም። በአሁኑ ወቅት ያለው የአእምሮ ህመም መጋለጥንና መባባስ ሊያመጡ የሚችሉ ምክንያቶች አንደኛ በሀገራችን በሶስት ምክንያት ጽናት፣ አልኮል ጋር ተያይዞ የሚመጡ የአእምሮ ህመም ተጋላጭነት ቁጥሩን ምናልባት እየጨመረውና የከፋ ሁኔታ እየፈጠረ ሊሆን ይችላል የሚል ግምት መውሰድ ይቻላል። በተጨማሪም ደግሞ ማህበራዊ ለውጦች ካለው አሁን በኋላ ሉላዊነት ግሎባላይዜሽን የሚፈጥረው የባህል ግጭቶችም አሉ።
ቀርቶ ማህበረሰብ በተለይ ለአእምሮ ህመም ይበልጥ ተጋላጭ የሆነ ማህበረሰብ በተለያዩ ባህሎች ግጭት የተነሳ ለስነ ልቦናና ማህበራዊ ጫና ይዳረጋል። በዚህም የተነሳ የአእምሮ ህመም ይጋለጣል ማለት ነው።
ከአሜሪካ ድምፅ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው እየተከታተላችሁ ያላችሁት። የተከበራችሁ አድማጮች፣ የተፈጥሮ አካባቢ ሳይንስና ህይወት ፕሮግራም ነው ተከታዩና የመጨረሻው ቅንብር። ያለቀ ባለው የአውሮፓውያኑ ዓመት የታየውን ባየር ንብረት ለውጥ ዙሪያ የነበረ ትግል ይሆናል ይህ ዝግጅት የሚመለከተው። አዘጋጅና አቅራቢው ሰሎሞን አባተ ነው።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የከርሰ ምድር ዘይት ብዝበዛና አጠቃቀምን ለማስፋትና ለማጠናከር ቃል ገብተው ባለፈው የሥልጣን ዓመታቸው ያወጧቸው ፖሊሲዎችም የአየር ንብረት ለውጥን የሚጠራጠሩ ስለመሆናቸው ማረጋገጫ እየሰጡ ናቸው። የሚስተር ትራምፕ ፕሬዚደንታዊ ብዕር ቀድሞ ከነካቸው የደንብና የመመሪያ ሰነዶች መካከል ከእርሳቸው በፊት እዚያ ዋይት ሃውስ የነበሩት ባራክ ኦባማ ያገዷቸው ሁለት የድፍድፍ ዘይት ማስተላለፊያ መስመሮች ግንባታ ሥራ እንዲጀመር የሚፈቅድ ፕሬዚደንታዊ ትዕዛዝ ይገኝበታል። ያ እርምጃ ትራምፕ ብሔራዊ ደህንነታችንን ያስጠብቃል ያሉት የኢነርጂ የበላይነትን ለማረጋገጥ ያለሙበት አዲስ አስተሳሰባቸው መክፈቻ ነበር።
For over 40 years, America was vulnerable to foreign regimes that used energy.
ከአርባ ዓመታት ለዘለቀ ጊዜ አሜሪካ ኢነርጂን እንደ ምጣኔ ሀብት መሳሪያ አድርገው ለያዙ የውጭ መንግስታት ተጋልጣ ኖራለች።
አዲሱ ቴክኖሎጂም ዩናይትድ ስቴትስን ከኢነርጂና ከተፈጥሮ ድፍድፍ ዘይት ዋና አስገቢነት ወደ ዋና ላኪነት ለውጧታል። ያንን አጋጣሚ ሙሉ በሙሉ ለመጠቀምም የቆረጡት ፕሬዚዳንት ትራምፕ የመንግስት ይዞታ የሆኑ መሬቶችን ለከሰል፣ ለዘይትና ለተፈጥሮ ጋዝ ፍለጋና ቁፋሮ ክፍት አድርገዋል። በኢነርጂ ምርት ላይ የተጣሉ ገደባዘል ደንቦችን አላልተዋል። የአየር ንብረት ለውጥን ለመዋጋት በሚል የወጡ መመሪያዎችን ሰርዘዋል። እንደዚያ አይነት የስረዛ እርምጃዎች ከተወሰደባቸው ድንጋጌዎች መካከል ፕሬዚደንት ኦባማ በኃይል አመንጭ ተቋማት ላይ ጥለውት የነበረው የአማቂ ጋዞች ቁጥጥር መመሪያ ይገኝበታል።
Perhaps no single regulation threatens our miners, energy workers and companies more.
ምናልባት የዚህን በአሜሪካ ኢንዱስትሪ ላይ የተጣለን አውዳሚ ጥቃት ያህል ማዕድን ቆፋሪዎቻችንን፣ የኢነርጂ ሰራተኞቻችንንና ኩባንያዎቻችንን የሚያሰጋ የሚያስፈራ ሌላ አንድም መመሪያ የለም።
ይሁን እንጂ ብዙዎቹ የአሜሪካ ስቴቶች ኢንዱስትሪዎቻቸውን በማይጎዳ ሁኔታ የቀደመውን መመሪያ ግቦች ለመምታት እየተንቀሳቀሱ ናቸው። በዚያ ላይ የፕሬዚደንት ትራምፕን ከፓሪስ የአየር ንብረት ዓለም አቀፍ ስምምነት የመውጣት ውሳኔ ጥያቄ ውስጥ አስገብተውታል።
This agreement is less about the climate and more about other countries gaining a financial advantage.
ይህ ስምምነት ለአየር ንብረት ከመጨነቅ ይልቅ ሌሎች አገሮች በዩናይትድ ስቴትስ ላይ የገንዘብ ጥቅም ለመምታት የተሰራ ነው።
በሌላ በኩል ደግሞ እየተጠናቀቀ ያለው የአውሮፓው 2017 ዓመተ ምህረት በሰው ልጆች ታሪክ መመዝገብ ከጀመረበት ጊዜ አንስቶ ካሉ እጅግ የጋሉ ሶስት አጋጣሚዎች አንዱ መሆኑን ሳይንቲስቶች አረጋግጠዋል። ተመራማሪዎቹ እንደሚሉት የአየር ንብረት ለውጡ መገለጫዎች የሙቀት ወይም የግለት ሞገዶች፣ ማዕበሎች፣ ጽንፍ የረገጡ የአየር ሁኔታዎች ናቸው። የሚስተር ትራምፕ ጥረቶች በተሳሳተ አቅጣጫ የተነጣጠሩ ናቸው የሚሉ ወቃሾችም አሉ። ፕሬዚደንት ትራምፕ ካላሏቸው ወይም ከሰረዟቸው የቀደሙ መመሪያዎች በብዙዎቹ ጉዳዮች ክስ ተመስርቶ ዶሴዎቹ በፍርድ ቤቶች እየታዩ መሆናቸውን የዓለም ሀብቶች ኢንስቲትዩቱ ተመራማሪ ኒኮላስ ቢያንኮ አመልክተዋል።
ገና አልተሳካላቸውም፣ እናም በመጪው ዓመት ውስጥ ሲቀለበሱ እናያለን።
የፕሬዚደንት ትራምፕን እርምጃዎች ማለታቸው ነው። ለምሳሌ ከተሞች፣ ስቴቶች፣ ንግዶች ሲያፈገፍጉ እናያቸዋለን ብለዋል ኒኮላስ ቢያንኮ።
የቀድሞው የኒውዮርክ ከንቲባ ማይክ ብሉምበርግ በተባባሪ ሊቀመንበርነት የሚመሩት የእነዚያ ከተሞች ንግዶች ስቴቶች መሪዎች ቡድን ከዩናይትድ ስቴትስ ምጣኔ ሀብት ግማሽ ያህሉን የሚወክሉ ናቸው። ምንም እንኳን ትራምፕ እንደነዚያ አይነት ርምጃዎችን ቢወስዱም የግሪን ሃውስ ጋዞች ቅነሳ ኢላማዎችን እንመታለን ብለዋል።
Americans don't need Washington to meet our Paris commitment. And Americans are not
አሜሪካውያን የፓሪስ ግዴታዎቻችንን እንድንወጣ ዋሽንግተን አታስፈልገንም። ዋሽንግተንም ግባችንን እንዳንመታ ሊያደርግ በሚችል ሁኔታ መንገዳችን ላይ እንድትቆም መፍቀድ አይኖርብንም።
የፀሐይና የንፋስ ኃይል ምንጮች ዋጋ ያሽቆለቆለ በመሆኑ ሙቀት አማቂ ወይም ግለት አባባሽ ጋዞችን ልቀት መቀነስ እጅግ ርካሽ እየሆነ ነው። እንዲያውም በአንዳንድ የዩናይትድ ስቴትስ አካባቢዎች ታዳሾቹ የልዕለ ምድር የኃይል ምንጮች ከከርሰ ምድር የሚቆፈሩቱን እየተገዳደሯቸው እያሸነፏቸው መሆኑን የባልደረባይ ስቲቭ ባራጎና ዘገባ ይናገራል። የትራምፕ አስተዳደር ግን ለከሰል ቅድሚያና የበላይነትም ለመስጠት በሚያስችል ሁኔታ በኤሌክትሪክ ኃይል ላይ ሲሰራባቸው የቆዩ መመሪያዎችን እየለወጠ ነው። በሌላ በኩል ደግሞ የአካባቢ ጥበቃ ኤጀንሲው ኃላፊ ስካት ፕሪዩት በአየር ንብረት ሳይንስ በራሱ ላይ ውይይት የመክፈት ሐሳብ እንዳላቸው አሳውቀዋል።
የሰው ልጅ ተግባር በአየር ንብረት ላይ በሚያሳድረው ተጽዕኖ ልኬት ትክክለኛነት ላይ ውይይት መክፈት አለበት የሚል እምነት አለኝ።
በዓለም ዙሪያ ያሉ መሪ የአየር ንብረት ጉዳዮች ምርምር ማህበረሰቦች በመድር ላይ የሰው ልጅ ተግባራት ለአካባቢያችን መለወጥ ምክንያት እንደሆኑ እያስረገጡ ይናገራሉ። ቢያንኮ እንደሚሉት እነዚያ ድምዳሜዎች ከስካት ፕሪዩት ሐሳብ ጋር ይጣረሳሉ።
የአካባቢ ጥበቃ ኤጀንሲን ለመሰለ ሥራው የሕዝቡን ጤና ማረጋገጥ የሆነ ተቋም ያ የሳይንቲስቶቹ ድምዳሜ አእምሮን የሚያነቃ ነው።
ይህ 2017 ዓመተ ምህረት እየተጠናቀቀ ያለው ምዕራባዊቱን የዩናይትድ ስቴትስ ግዛት ካሊፎርኒያን እጅግ የገዘፈና አውዳሚ ሰደድ እሳት እየለበለባት ባለበት ሁኔታ ነው። የአየር ንብረት ለውጥ ደግሞ ገና የበዙና የከፉ ሁኔታዎችን ያመጣብናል እያሉ ናቸው ተሟጋቾቹ። በአየር ንብረት ፖሊሲ ጉዳዮች ላይ የተያዘው ሙግት ትግልና ትንቅንቅ በመላ ሀገሪቱ ተቀጣጥሎ ይቀጥላል።
አድማጮች ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። አሁን የማጠቃለያ ዜናዎችን እናሰማለን።
የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዩናይትድ ስቴትስ ኢየሩሳሌም የእስራኤል መዲና ናት የሚል ዕውቅና መስጠቷን የሚቃወም ውሳኔ አጽድቋል። የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ዛሬ የሚሰጠው ድምፅ በመንግስታቱ ድርጅት እኛን በማያከብሩ ሀገሮች ላይ ዩናይትድ ስቴትስ የሚኖራትን አመለካከት ይወስናል ሲሉ አስጠንቅቀዋል። ዩናይትድ ስቴትስ መብቷን በመጠበቋ በጠቅላላው ጉባኤ የምትጠቃበትን ይህችን ቀን ታስታውሳለች። ለተባበሩት መንግስታት ድርጅት ከዓለም የበዛውን መዋጮ ለማድረግ በምንጠየቅበት ጊዜ እናስታውሰዋለን። ብዙ ሀገሮች ሁሌም እንደሚያደርጉት ለጥቅማቸው ሲሉ የእኛን ተጽዕኖ ለማግኘት በሚጠይቁን ጊዜ ይህችን ቀን እናስታውሳለን ሲሉ አምባሳደር ኒኪ ሄሊ በጉባኤው ተናግረዋል። አምባሳደሯ ይህን ያሉት ውሳኔው ከመጽደቁ በፊት ነበር። ውሳኔው ያለፈው በ125 ድጋፍ፣ በ9 ተቃውሞና በ35 የድምጽ ተአቅቦ ነው። የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ የውሸት ቤት ሲሉ የመንግስታቱን ድርጅት ዘልፈዋል። የዩናይትድ ስቴትስ የቼችኒያ ጉልበተኛ መሪ ባካተቱ 5 ሩሲያውያን ላይ የጣለችው አዲስ ማዕቀብ ህገወጥና የወዳጅነት መንፈስ የጎደለው ነው ስትል ሩሲያ ዛሬ ተቃውሞ አሰምታለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ ተመሳሳይ እርምጃ መውሰዷ እንደማይቀር በመግለጽ አመላክተዋል። የቼችኒያው መሪ ካዲሮቭ የመንግስት ሙሰኝነትን ለማጋለጥ በሞከሩ ሰዎች ላይ ከባድ ጭቆና ይፈጽማሉ በማለት የዩናይትድ ስቴትስ የገንዘብ ሚኒስቴር ትላንት ከሷል። አንድ ሌላ የሰሜን ኮሪያ ወታደርና 2 አሳ አስጋሪዎች ዛሬ ወደ ደቡብ ኮሪያ ኮበለሉ። ዓለም አቀፍ ማህበረሰብ የሀገሪቱን አመራር ለመጉዳት ተጣላቸው ማዕቀቦች በሰፊው ህዝብ ላይ የኢኮኖሚ ችግር ማስከተላቸውን የሚያሳይ ምልክት ሊሆን ይችላል።
የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነውን የአንድ ሰዓት ፕሮግራም እዚህ ላይ አበቃን። ያስተናገድናችሁ ሰለሞን ክፍሌና
አዳነች ፍስሐየንን በዚሁ እንሰናበታችኋለን። አሁን የትግርኛ ስርጭት ይቀጥላል።